ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ ከመስታወት አረጋው ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንዘልቃለን።
ሰላም እንደምን አመሻችሁ።
በዛሬ ጋቢና በሀገሪቱ የተለያዩ አካባቢዎች የሚታዩ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አሰራር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ።
የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። ያ አስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት።
ፕሮፌሰር በየነ ጴጥሮስ የተናገሩት ነው። የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ህዝባዊ አስተዳደር ወሳኝነት እንዳለው አስረድተዋል።
ህዝብ የመረጠው አስተዳደር አይደለም ያለው፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው።
የአዲስ አበባ መስተዳደር የመሬት አገልግሎት ማቋረጡን አስታውቋል። ዝርዝሩን እናሰማችኋለን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን በሀገራቸው ልማትና ዲሞክራሲያዊ ለውጥ ለመሳተፍ ፍላጎታቸው ከፍተኛ መሆኑን የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ።
በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግስቷ አሪታ ፍራንክሊን በ76 ዓመቷ ዛሬ ከዚህ ዓለም በሞት ተለይታለች።
ሙዚቃ የኔ ነው። እኔ ማለት ደግሞ ሙዚቃ፣ ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድን ነው የምትፈልጊው? ፍቅሬ ሁሉ በጄ ነው የሚለው ሙዚቃ እየዘመርኩ ኖራለሁ ማለት ነው።
So I'll be around singing what you want, baby, I got it.
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በዩናይትድ ስቴትስ ውስጥ የመገናኛ ብዙሃንና ፕሬዚዳንቶች ብዙ ፍቅር ባይንጸባረቅባቸውም ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ወዲህ የመገናኛ ብዙሃን እንደ ጠላት የማየቱ ሁኔታ እየተባባሰ ሄዷል። ትራምፕ ሚዲያን የህዝብ ጠላት የሚል ስም ለጥፈውለት በተደጋጋሚ ይጠቀሙበታል። የመገናኛ ብዙሃንን አደገኛና በሽተኛ ከማለት አልፈው ጦርነት ሊያስነሳ ይችላል በሚል ተንብየዋል። አንዳንድ የአሜሪካ የመገናኛ ብዙሃን ታዲያ ፕሬዚዳንት ትራምፕ በሚዲያ ላይ የሚሰነዝሩትን ልፈፋ ልኩ አልፏል፣ አደገኛ ነው እያሉ ናቸው። በሀገሪቱ ያሉ ጋዜጠኞች በቦስተን ግሎብ አስተባባሪነት ዛሬ ባልተጠበቀ ሁኔታ የተቀናጀ የርዕሰ አንቀጽ ዘመቻ አድርገዋል። ዘመቻውን የከፈተው በነጻ ፕሬስ ላይ ያነጣጠረው ቆሻሻ ጦርነት መቆም አለበት በሚል ርዕስ ነው።
በሌላ ዜና የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚዳንት ዶናልድ ትራምፕ የጸጥታ ፈቃዴን የነጠቁት እሳቸውን ለመገዳደር ሊደፍሩ የሚችሉትን ሰዎች አፍ ለመሸበብ ነው ብለዋል። ዛሬ ኒውዮርክ ታይምስ ጋዜጣ ላይ የወጣው የብሬነን ጽሑፍ ትራምፕ ራሳቸውንና ቅርቦቻቸውን ሰዎች ለማዳን በሚያደርጉት ጥረት ጭንቀት ደረጃ ላይ መድረሳቸውን ያሳያል። የጸጥታ ፈቃዴን በመንጠቅ የፖለቲካ ዓላማ ያለው ውሳኔ የወሰዱትም ለዚህ ነው ሲሉ አስገንዝበዋል። በፕሬዚዳንት ኦባማ አስተዳደር መጨረሻዎቹ ዓመታት ወቅት የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚዳንት ትራምፕ አቻምና የምርጫ ዘመቻ ባካሄዱበት ወቅት ከሩሲያ ጋር የተደረገ መመሳጠር አልነበረም ማለታቸው ፌዝ ነው ሲሉ ተችተው ነበር።
በምርጫ የተወዳደሩት የማሊ ፕሬዚዳንት ባባካር ኬታ በማጣሪያ ምርጫ በከፍተኛ ድምጽ አሸንፈዋል። የእስልምና ሚሊሻዎች የግጭት ዛቻ ምክንያት ለማጣሪያ ምርጫው ድምጽ ለመስጠት የወጡት ሰዎች ቁጥር 34% ብቻ ነው። ዛሬ ይፋ የተደረገው ኦፊሴላዊ ውጤት ባለፈው እሁድ በተካሄደው የማጣሪያ ምርጫ ኬታ የተቃዋሚው መሪ ሶማሊያ ሲሴን በከፍተኛ ድምጽ ማሸነፋቸውን ያሳያል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በአሁኑ ወቅት በሀገሪቱ እየታዩ በተለያዩ አካባቢዎች እየታዩ ያሉ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አስተዳደር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ። በሚቀጥለው ሀገር አቀፍ ምርጫ ዴሞክራሲያዊ መንግስት ለመመስረት ከወዲሁ የብሔራዊ አንድነት መንግስት ሊቋቋም እንደሚገባውም ጠይቋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ትናንት ከቀትር በኋላ በሰጠው ጋዜጣዊ መግለጫ መንግስት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢው የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመስራረትን፣ የነዋሪውን ህዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሃን ዜጎች ህይወት፣ አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህን አስከፊ ግጭት መንግስት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በሀገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሄም ሊፈለግለት እንደሚገባ ተናግረዋል።
የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። የአስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። ያ እኮ የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አብይ የሚጠቁሟቸው ያካሄድና መፍትሄም እያሉ ያነሷቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ ይህ እሳቸውም ያነሱት አካሄድ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለውን አሁን ቀበሌ አስተዳደር በል፣ ወረዳ አስተዳደር በል፣ ዞን ክልል ብትል ሁሉም እየታገለ እኮ ነው፣ እየታገላቸው ነው ማለት ከምናየው እና እነዚህን በአፋጣኝ ነው በአንድ ስልት የምትጠቁበት መንገድ መፈለግ አለበት።
የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ደግሞ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል።
ህዝብ የመረጠው አስተዳደር አይደለም ያለው፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው የህዝብን ክብር የሚያስጠብቅ የሀገር ፍቅር ያለው እየታየ መመደብ አለበት አስተዳደሩ።
ፕሮፌሰር በየነ ጴጥሮስ በበኩላቸው መንግስት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል።
ባለፈው ሰሞን ሆሳና ላይ ወይም ባዲያ ዞን ያንን ሌላ አተማቢዎች የሆነውን ነገር ለማከናወን እንቅስቃሴ ነበረ። አስቁመናል፣ አይሆንም ብለን አስቁመናል። ይሰማናል፣ እዚያ ቦታ እንዲህ ሲፈነዳ፣ እዚህ ቦታ እንዲሆነ፣ እኛ ብቻችን እንዴት አድርገን፣ እኛ ብሶት የለንም ወይ፣ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል። አቁሙ የለም እና ያንን ይዞ መሰረት አለበት ነው ብሎ ኢህአዴግ የዚህን አይነት ድጋፍ ይዞ ቢሰራ ለመረጋጋቱም ለምኑም ፖለቲከኛ ነው ተቃዋሚ ነው የተባለ አካባቢው እንዳይረግጥ የተደረገ ሰው ሁሉ እየሄደ በየአካባቢው መንቀሳቀስ ሲጀምር ሀገሪቷ ትረጋጋለች። እና እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው።
ኢሶዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። ኢህአዴግ ብቻውን ወደዚህ ስርዓት ሊወስድ አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በሳቸው አባባል ኢህአዴግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ።
አንድ አይነት የመሸጋገሪያ ስርዓት ያስፈልጋል። በመድረክም በኢሶዴፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት። ይዘቱ መሸጋገሪያ እንትን አለው፣ ስሙን ዝም ብሎ ሽግግርም አልከው። እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአዴግን ከእንትን ውስጥ አስወጣው፣ እሱም የሚኖርበት ኢህአዴግም ያለበት ሌሎችን ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ ማይፈርስበት ግን መሻሻል የሚደረግበት አሁን የሚለውን እኮ ማለት ህገ መንግስቱንም ጨርሶ አፍርሰን ካሁኑ የማይል ህገ መንግስትን በማሻሻል የሚያምን ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ፓርላማው አለ ማለት ኢህአዴግ የገዛ አለ ማለት ነው። ስለዚህ ለሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ እንትን ሊቋቋም ይችላል። እቺ አይነቷ አካሄድ አሁን ፊታችን ያለችዋን ሁለት ዓመት ብንቆይበትና ወደ ምርጫ ብንሸጋገር፣ ዋናው አላማ ወደ ምርጫ ጊዜያዊ ኬርቴከር እንደምለው አይነት ሁኔታ ላይ እንስማማ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአዲስ አበባ ከተማ መስተዳደር መሬትና መሬት ነክ በሆኑ ጉዳዮች ላይ የሚሰጣቸው አገልግሎት ላይ እገዳ ማውጣቱን ገለጸ። አስተዳደሩ ውሳኔ ላይ የደረሰው የከተማዋ አስተዳደር በአዲስ አመራር መተካቱን ተከትሎ የከተማዋም የመሬት ይዞታ መገምገም ስላስፈለገ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ከአዲስ አበባ ይዟል።
በሀገራችን ብሎም በዓለም መሬት ዋነኛ የፖለቲካ የማህበራዊ ጉዳይና ምጣኔ ሀብት መዘወሪያ ሆኖ ይሰላል። በሀገራችን በተለይ እንደ አዲስ አበባ ያሉ ከተሞች የመሬት ጉዳያቸው ሲነሳ ከፍተኛ ውዝግብንና የሐሳብ አለመግባባትን ጭምር ሲፈጥር የነበረ ታሪክ ነው። የአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽፈት ቤቱ በጽሁፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረውን ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽፈት ቤት የጠቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑንም የጽፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድመ ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገ ወጦች እንዲከላከል የከንቲባ ጽፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን ሀሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ውቃው የሚባል በጽሁፍ ሀሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው፣ ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው፣ ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። አብዮት ዳይዳ የተባለ ሌላኛው ሀሳብ ሰጪ የተላለፈውን ውሳኔና መግለጫ በመቃወም ማንኛውንም አገልግሎት ለማቆም ምክንያቱ ምንም ይሁን ምን ትክክለኛ መፍትሄ ሊሆን እንደማይችል ጠቁሟል። ጊዜ ቆሞ አይጠብቀንም ያለው አብይ ለደቂቃም ቢሆን ስራዎችን ጎን ለጎን ማስኬድ ሲቻል ለምን እንደ ግመል ሽንት ሁሌ ወደ ኋላ ሲል ጥያቄ አስቀምጧል። የከተማ አስተዳደሩን መግለጫ እንድምታና ውጤቶችን በተመለከተ ባለሙያና የተለያዩ ሰዎችን አነጋግረን እንመለሳለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ አዳማ።
ተከታዩ ዘገባ ደግሞ እዚ ዋሽንግተን ዲሲ ያቆየናል። ጠቅላይ ሚኒስትር አብይ አህመድ እና ልዑካን ቡድናቸው ከሶስት ሳምንት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት የተመዘገበበት እንደሆነ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለብርሃን አስታውቀዋል። አምባሳደር ካሳ ተክለብርሃን አሜሪካ ድምጽ ስቱዲዮ ተገኝተው በሰጡት ቃለ ምልልስ ከዝግጅቱ በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያውያን ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ እንደሆነ ተናግረዋል። ጽዮን ግርማ አዋይታቸዋለች።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል።
ለየት የሚያደርገው ነገር ኢትዮጵያዊነቱ ለኢትዮጵያና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያልነው።
ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ
በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ነው በኮንቬንሽን ሴንተር በሎስ አንጀለስ በሚኒሶታ ወደ 100,000 የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1500 በጠራንበት እስከ 7000 ሰው ተሰልፎ ነበር። 200 300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይችላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ እየታየበት ነው። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የህብረተሰብ ክፍል የተገኘበት መሆኑ ነው። በተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል። ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያ የሆነ ሁሉ ምንም አይነት ዘር፣ ቀለም ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት 2 ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ተታውጆ መጨረሻ ከ43 የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቭን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለ27ኛ ጊዜ የሚካሄድ ማለት ጁላይ 27 የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና አገር በመገንባት ሆነ አገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው።
ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ $1 ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ ሀገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታም ሀገር ያሉ የሚኖርባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር ያስፈልጋል እና አሁን በየሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛው ጤት አካል አድርገልና ይሁን ይችላል። ከዛ ባጭር ጊዜ ውስጥ ደግሞ አሁን በሚኒሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን ያዘጋጁ ያሉ ገንዘባቸውን አቅማቸውን አሰባስበው አገር ቤት ሄደው ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለው። በፍቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርቭ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንንም መተው በበጎ ፍቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል።
አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖችና ስኬቶቹ ሁሉ ቅሬታዎች የተስተናገዱበት እንደሆነም አግረዋል። ሁሉንም በሙሉ ቃለ ምልልሱን እናቀርባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮቻችን አምባሳደር ካሳ ተክለ ብርሃን ጋር የተደረገው ሙሉ ቃለ ምልልስ በእሁድ ምሽት ፕሮግራም ይቀርባል። ቃለ ምልልሱን በቪዲዮ ለመመልከት ደግሞ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voamharic ላይ ታገኙታላችሁ።
በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግስት አሪታ ፍራንክሊን በ76 ዓመቷ ዛሬ ከዚህ ዓለም በሞት ተለይታለች። ለረጅም ጊዜ በህመም ስትሰቃይ የነበረችው አሜሪካዊቷ ድምጻዊት በዩናይትድ ስቴትስ ከመጀመሪያ ረድፍ ከተቀመጡት አንጋፋ የጥበብ ሰዎች መሪዋ ግንባር ቀደሟ ናት። በሚሊዮኖች የተቆጠሩ የሙዚቃ ስራዎችን ለአድማጭ አድርሳለች። በርካታ የአድናቆት ሽልማቶችን በተለይም በአንድ ዘፈኗ ብቻ 18 የግራሚ ሽልማት አሸንፋለች። በዓለም ዙሪያ ትውልድን የዘለቀ አድናቂዎች ባለቤትም ነበረች። ባልደረባችን ጁሊ ታቦ ያደረሰችንን ዘገባ መስታወት አረጋው ይዛለች።
በአባቷ በሚመራው ዲትሮይት በሚገኘው ቤተክርስቲያን ውስጥ ነበር በዝማሬ በማገልገል ወደ ሙዚቃ ሙያ የገባችው። የ14 ዓመት ልጅ ሳለች የመጀመሪያውን የመዝሙር ሙሉ አልበም እንዳበረከተችም ይነገርላታል። እንደ አውሮፓውያን አቆጣጠር በ1967 ዓመተ ምህረት ሪስፔክት የተባለው ዜማዋ በጊዜው በፖፕ የሙዚቃ ሰንጠረዥ ከፍተኛ ተደማጭነትና ተወዳጅነትን ያተረፈና በርካታ የግራሚ ሽልማትን በአንድ ጊዜ ማሸነፍ ያስቻላት ነበር። በአጠቃላይ ከ20 በላይ የግራሚ ሽልማትን አግኝታለች። አሜዚንግ ግሬስ የተሰኘው ሙዚቃዋም በክርስትና መዝሙር ሽያጭ እስከዛሬ የመጀመሪያው ነው።
But everyone wants respect. Everyone needs respect from the young to the very old and in the middle. Male.
ሁሉም የሚፈልገው አክብሮትን ነው። ሁሉም የሚያስፈልገው መከበርን ነው። ከትንሽ እስከ ትልቅ በመካከለኛ እድሜ የሚገኝ ወንድም ሆነ ሴት ሁላችንም አክብሮትን እንፈልጋለን። ሁላችንም መደነቅን እንፈልጋለን። ስለዚህ ይሄ ማለት ከዚህ ቀደም የነበረው አሁን ካለው ጋር መልክቱ ልዩነት የለውም።
ይህ ሙዚቃ እንደ ህዝብ መዝሙር ሁሉም የሚያቀነቅነው ነበር። ሪስፔክት የተሰኘው ዜማዋ ላለፉት 60 ዓመታት የሚደነቅ ያዘፋፈን ብቃቷን ያሳየችበትና በሙዚቃ ሙያ ውስጥም ለውጥ ያስተማረችበት የሙዚቃ ስልት ነበረው። የሙያ አጋሮቿ ታዋቂ ያለማችን ሰዎች፣ የሀገር መሪዎችና በሚሊየን የሚቆጠሩ የሙዚቃ ስራ አድናቂዎቿ ድንቅ የሙዚቃ ሰው ነበረች። በሙያዋ ብዙ ርቀት የተጓዘች ስኬታማ ሙዚቀኛ ነበረች አሪታ። በ52 ዓመቷ በታላቅ ክብር የኬኔዲ መታሰቢያ ሽልማትን ከቀድሞው የዩናይትድ ስቴትስ ፕሬዚደንት ቡሽ የተቀበለች የመጀመሪያዋ ድምጻዊትም ነበረች። እንደ አውሮፓውያን አቆጣጠር በ1994 ዓመተ ምህረት ከ14 አንጋፋ አሜሪካውያን የነጻነት ታጋዮች መካከል አንዷም ነበረች። በ2005 ዓመተ ምህረት ላበረከተችው የነጻነት እንቅስቃሴ የፕሬዚዳንት ሜዳሊያ ተሸላሚ ነበረች። አሪታ ፍራንክሊን ለቀድሞቹ የዩናይትድ ስቴትስ ፕሬዝዳንቶች ባራክ ኦባማና ቢል ክሊንተን ስልጣን የተረከቡበትን የማብሰሪያ መድረኮችን ጨምሮ ቁጥራቸው እጅግ የበዛ መድረኮች ላይ አቀንቅናለች።
Music is my thing. It's who I am. I'm in it for the long run.
ሙዚቃ የኔ ነው። እኔ ማለት ደግሞ ሙዚቃ ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድን ነው የምትፈልጊው? ፍቅሬ ሁሉ በጄ ነው የሚለው ሙዚቃ እየዘመርኩ ኖራለሁ ማለት ነው።
So I'll be around singing what you want, baby, I got it.
የሙዚቃ ንግስቷ ከዚህ በኋላ በአካል በዚህ ዓለም ባትኖርም የሙዚቃ ስራዋ መደመጡ ግን ይቀጥላል። ለሙዚቃ ባላት ፍቅርና አገላለጽ በችሎታዋና በጥንካሬዋ የአድማጮቿን ልብ የምታማልለዋ አሪታ ፍራንክሊን የሶል ሙዚቃ ንግስት የሚለው ተቀጥያ ስሟን በተግባር ያስመሰከረች ድንቅ የሙዚቃ ሰው ነበረች።
ወደ ምሽቱ የመጨረሻው ዘገባችን ስናልፍ በኢትዮጵያ ክልል ቦረና ዞን የተፈናቀሉ ሰዎች ያሉበትን አስቸጋሪ የሆነ ሁኔታ ገልሞ ዳዊት ከናይሮቢ ልኮልናል።
በየካቲት ወር በሞያሌ የመከላከያ ሰራዊት ጥቃት ከብቶብናል በማለት ኬንያ ተሰደዱ ኢትዮጵያውያን ከ10000 በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከነዚህ ከተሰደዱት መካከል 7000 የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበላፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያሌ ኢትዮጵያ ቤታቸው የተመለሱት በጊዜው መጠለያው በቂ ጥበቃና ሰብአዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምጽ ተናግረዋል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረ ጥቃት መቀነሱን ይናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች ይናገራሉ። የተባበሩት መንግስታት የስደተኞች ጉዳይ UNHCR የሚያደርግላቸው ሰብአዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር ኖሩ ኢትዮጵያዊ ስደተኛ ናቸው።
አዎ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህፃናት። አሁን ግን እግዚአብሔር ይመስገን።
ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽቶ የሚገኙት።
እኔ
ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በመቶ ሺሊንግ ሽጠን እሱም ቢሆን ስኳር፣ ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ህፃናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለነው።
አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቄያቸው የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ UNHCR ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆችን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው እቅድ ካለ ብዬ ጠይቄያቸዋለሁ።
ያው በኬንያ መንግስት በኩል ነው የምናገናኛቸው። የኬንያ መንግስት አንዴ ከስደተኞቹ ጋር እንድንገናኝ አድርጎ ነበር። እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሰረት ብዙዎቹን መልሰዋቸዋል። ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው። ምንም ለመመለስ የሚያስፈራቸው ነገር የለም፣ ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር። እርሱም ቢሆን የሚያስፈራቸው ነገር የለም። ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግስት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደማንኛውም ዜጋ።
በሞያሌ አሁንም የጸጥታው ሁኔታ ለመሻሻሉን በሶሎሎ የሚኖሩ ስደተኞች ይናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም WFP የእርዳታ እያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላፈቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምጽ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ